It's 4 o'clock in the afternoon. You are listening to Fresh Air Community Radio, KFAI 90.3 FM, Minneapolis, St. Paul, and around the world at kfai.org, non-commercial community-powered radio. And this is the Voice of Ethiopia from Minneapolis, Minnesota. My name is Sawit. We'll be here until 5 o'clock. Please stay with us. አድማጮቻችን እንደምንላችኋል ይህ በየሳምንቱ እሁድ ከቀትር በኋላ በፍሬሸር ኮሚኒቲ ሬዲዮ በKFAI 93 FM Minneapolis እና St. Paul እንዲሁም በአለም ዙሪያ ደግሞ በKFAI.org እየተጋዘም ቀርብላችሁ የኢትዮጵያ ድምጽ ግጭት ከMinneapolis Minnesota ነው። አድማጮቻችን ዛሬም እንደተለመደው የተለያዩ ዝግጅቶችን ይዘንላችሁ እንቀርባለን። እስካም ሳደስ አብራችሁን እንድትቆዩ በመጋበዝ ወደሚቀጥለው ሙዚቃ እንደወስዳችሁና ዝርዝር ዝግጅቶቻችንን እንገልጻላችኋለን።
Come on. ወይን ከሚሷ ጉበና ተብርግፍ ያድርገኝ ለክብራ ሆዴ እንዳታጣላኝ ካድባሮ ናናነይ እናታለም የደም ያለላ ሰበስከለም
ናናነይ እናታለም የደም ያለላ
ከፋው አንገቱን አይደፋው ሲከፋትናቱ አራራ በልጅነት ፍቅርሽ የሳቀልኩት ሰንደቅ የታቀፍኩት በጄ የደግነት ክብር ስለዘመርኩበት ከሰልፉ ማልጅ ያቆመኝ አድባርሽ የነፃነት ደጄ እሱ ነው እሱ ነው እሱ ነው ወዳጄ ጃፍ ላይ የቋጠርኩበት ቢጠማኝ ቅራሪ ቢርበኝ እሸት ቢርበኝ እሸት ሳድር ቀማምሽ ፍቅር ተዋውሽ ያሳለፍኩበት አረጎራው አረዱሩ ጃል እንዴት ነው ዳር ድንበሩ የእሷን ክፉ ቆሜ ከማይ ያሳደገኝ አፈሬ ብላል
ቻችን ያዳበጥ ነው የራሄል ጌቱን ኢትዮጵያ የተባለውን ሙዚቃ ነበረ። ከዚህ ቀጥሎ ደግሞ ሚካኤል አለ። ሚካኤል ለዛሬ ከምናቀርብላችሁ ፕሮግራሞች ዝርዝር ለአድማጮቻችን ብትነግረን።
አመሰግናለሁ ሰዊት። ያው በዛሬው ከዚህም ከዚያም መርሃ ግብር ከምናቀርባቸው መካከል ርዕሰ ዜናዎች የሚከተሉት ናቸው። በመጀመሪያ ደረጃ ያው እዚሁ ሚኒሶታ ውስጥ በግፍ ህይወታቸው ያለፈው የስፒከር ኦፍ ዘ ሃውስ የማፈ ጉባኤ በሚኒሶታ አፈ ጉባኤ የዚህ የተወካዮች ምክር ቤት ማለት ነው እና መሊሳ ሆርትማን እና ባለቤታቸው ማርክ በትላንትናው ዕለት ቀብር ስነስርዓታቸው ተፈጽሟል። እሱም በተመለከተ በጣም ከፍተኛ በተለይ ለውጭ ዜጎች ለሴቶች ከፍተኛ አስተዋጽኦ ያደርጉ እንደነበረ እናሳቸውን ማጣትም ቀላል እንዳልሆነ እስኪ በሱ ምን ልንነጋገር እንችላለን። ሌላው ያው በዚህም በአሁን ወቅት ያው ብዙ ተመራቂዎች ከሁለተኛ ደረጃም ከኮሌጅም የኛ ማህበረሰብ አስመርቋል እንኳን ደስ አላችሁ ማለት ያስፈልጋል። እንደዚህም ደግሞ ወደ ኢትዮጵያ ስንመለከት ይሄ በአሁን እንደገና በዚህ በአማራ ባራቱ ቀጠናዎች ክፍለ ሀገሮች እንደገና ይሄ ብልጽግና መንግስት ዘመቻ ማዕበል በማለት በዚህ በክረምት ወቅት እንደዚሁ ከፍተኛ እንትን ጀምሯል ማለት ነው። ህዝቡን በጦርነት አለ አይደለም እንደገና ብዙ ወታደሮችን በማስገባት ስለሱ ምን እናወራ ይኖራል። ሌላ ባለፈው የጀመርነው እንደዚሁ አቶ ታየ ደንዳ ለጠቅላይ ሚኒስትር አብይ አህመድ በድምጽ እናሰማው አለ ያልጨረስነው እና ሌላው ደግሞ የመጨረሻው እንደዚሁ ኢትዮጵያዊ ሊቅ እንዴት ከፍተኛ አስተዋጽኦ እንዳደረገ ለዓለም እና የሱ ኢትዮጵያውያንም ሰብስቦ ከተናገረ ውስጥ እናሰማው ይኖራል። እነዚህ ናቸው ሰዊት።
እሺ አድማጮቻችን እንግዲህ እነዚህ ዝርዝር ዝግጅቶቻችን ናቸው። በቅደም ተከተል ወደ እነሱ እንሄዳለን። ከዛ አንድ ከመሄዳችን በፊት አንድ ሙዚቃን ጋብዛችሁና ወደዛ እንሄዳለን። Constipation, stomach pain, flu or upset, headache, feeling tired, dizzy or bloated, gas and heartburn. አድማጮቻችን እንግዲህ ሁላችንም ሰምተናል። ያለፈው ቅዳሜ ሳምንት የትላንት ቅዳሜ ሳምንት መሆኑ ነው። አካባቢያችን ሁለት የምክር ቤት ተወካዮች በግለሰብ ቤታቸው ውስጥ ድረስ በመሄድ አደጋ ደርሶባቸው ባልና ሚስትና ውሻቸው በህይወት ሳይኖሩ ሌሎቹ ባልና ሚስት ደግሞ ቆስላ ሆስፒታል ይገኛሉ እና ይህ እንግዲህ በህዝብ ተመራጮች በኩል ካሁን በኋላ ምን አይነት ነገር ነው ሊያደርስ የሚችለው? ሰው ሀሳብ መላየት አለ። የዲሞክራሲ ሀገር ነው ተብሎ በድምጽ በጠረጴዛ ዙሪያ ተነጋግሮ ችግር መፍታት ሲቻል ግለሰቦች ቤት በሌሊት በመሄድ እንደዚህ አይነት አደጋ መፍጠር በተለይ ከአሜሪካ እንደውም በተለይ ከሚኒሶታ የማይጠበቅ ነገር ነበር እና ሚካኤል እንደገለጸው አሳሳቢና አሳዛኝ ነገር ነው።
አዎ ትክክል ነው። ሰው ቤት በጣም የሚያሳዝናል። እንዲህ መሊሳ ሆርትማን ያው ብሩክሊን ፓርክ እዛ ነው መጀመሪያ ተመርጠው የሄዱት እና በጣም ለመብት ተከራካሪ በተለይ ደግሞ የሰማሁት በዚህ በሚኒያፖሊስ በሚኒሶታ ፓብሊክ ሬዲዮ በተለይ ለሴቶች በተለይ ሴቶች ማይኖሪቲዎች እንደዚሁም በአጠቃላይ ሴቶች ብዙ አይደለም ቦታ ማግኘት ሲገባቸው አልተወከሉም ብለው ተከራክረው ያን ያጸደቁ ናቸው ሌሎችም እና ይሄ እንግዲህ እንደዚህ በሚያራምዷቸው ፖሊሶች በመሳሰለው ሳቸውና ባለቤታቸውን ሄዶ ይሄ ሰውዬ ተይዟል እና በጣም የሚያሳዝን ነው። እሳቸውን ህይወታቸውን አጠፋ እንግዲህ ምንድነው እዚህ ሀገርም ቢሆን የፖለቲካ ቫዮለንስ የሚሉት ነገር ያው እንዳለ እንድንረዳና ሌላው ለሁላችን ለማንኛውንም ቢሆን እንግዲህ ሰውየው ፖሊስ መስሎ ነው አለ የፖሊስ መኪና መስሎ ዛ ድራይቨራቸው ላይ ልክ ፖሊስ ሆኖና እንግዲህ በሌሊት ላይ እንግዲህ የራስ ውሳኔ ነው ማለት ነው መክፈትና ለመክፈትና እና በጣም ያሳዝናል። ትላንትና በሬዲዮ ሲተላለፍ ነበር ገቨርነሩም ተናግረዋል ሌሎችም በጣም ኒሴትዮ በጣም እና ከፍተኛ አስተዋጽኦ ያደረጉ ምን ይደረጋል መቼም እንግዲህ ህይወታቸው አልፏል። ያው ለወዳጅ ዘመድ ለሁሉም መጽናናት ይስጥልን። በተለይ ልጆቻቸው ሁለት ልጆች አሏቸው የኮሌጅ ተማሪዎች እና ይሄ ነበረ እንግዲህ ለወደፊቱ እንደዚህ አይነት ነገር እንዳይደገም መቼም እንግዲህ የጸጥታ አካላት ጥንቃቄ ያደርጉ ይሆናል። ይሄን ነው የምለው ሰዊት።
አዎ በጊዜው እንግዲህ አካባቢያችን ይነገር የነበረው አንድ ፖሊስ ብቻ ነኝ ብሎ ቢመጣ በምንም መልኩ ቤታችሁ እንዳታስገቡ እንዳትከፍቱ፣ ከቻላችሁ 911 ደውሉና አስታውቁ። ሁልጊዜ ብዙ ጊዜ ፖሊሶች ሲመጡ ሁለት ሁለት ሆኖ ነው የሚመጡትና እንዳትከፍቱ የሚልም ነገር ተነግሯል። እና ግን በአጠቃላይ በተለይ በህዝብ ለህዝብ ለማገልገል ተበርጠው ያሉ ሰዎች ምን ያህል ራሳቸውንና ቤተሰቦቻቸውን አጋልጠው ለችግር እንደሚቀርቡ ነው የሚያሳየው። ና በዚያ አካባቢ ያሉ በየከተማዎቹ ያሉ የህዝብ ተመራጮች ሁሉ ካሁን በኋላ እንደዚህ አይነት ነገር ቢመጣብን ራሳችንን ለመጠበቅ ምን ማድረግ አለብን እያሉ እየተነጋገሩ ነው። እና በጣም አሳሳቢ ነው ይሄ ከሌሎች ካልሰለጠኑ በሶስተኛው ዓለም ካሉ ሀገሮች ዲሞክራሲ በማይካሄድባቸው እንዳሉ አገሮች ነው የታየው። እኔ ባልኩት መንገድ የማሄድ ሰው ካለ ሄጅ ህይወቱን አጥፍቼ አይን ገለዋለሁ የሚል ነገር ነው። በተለይ እንደተናገረው ሚካኤል እኚህ ተመራጭ ለሰላሳ ዓመት ያህል በህዝብ ተመራጭ ሆነው ሲያገለግሉ ብዙ ለሴቶችና ለጥቅማቸው ለተነካ ማይኖሪቲ ሰዎች ብዙ የተከራከሩና ብዙ ቦታ የደረሱ እንደውም ቃለ ጉባኤ ሆነው ሲያገለግሉ የነበሩ ሴት ናቸው። እና እንደዚህ አይነት አደጋ እዚህ ሀገር ሲደርስ ማየት በጣም ያሳዝናል። ወደፊት እንግዲህ መንግስት የሚያደርገውን ነገር እናያለን። እንደዚህ አይነት ነገሮች በተለይ በህዝብ ተወካዮች ላይ እንዳይደርስ የሚያደርጉትን ነገር እንዴት እንደሚያደርጉ እናያለን። ሚካኤል፣ ሌላው ፕሮግራማችን ምንድን ነው?
ሌላው ሰዊት፣ ባለፈው የጀመር ነው ያለ አልጨረስ ነው ይሄ ኢትዮጵያዊ በህወሓት ጊዜ የኔ ጎሳን ፖለቲካ ሲቃወም የነበረ ሊቅ ሰው ነው። ከፍተኛ አስተዋጽኦ ያደረገ በምርምር እና ቅጣው እጅጉ ኢትዮጵያውያንን በተለይ ኮሌጅ ተማሪዎችን የረዳ በኬንያ ትምህርት እንዲማሩ ትምህርታቸውን እንዲቀጥሉ እንደዚሁም ደግሞ መጀመሪያ በህወሓት ጊዜ አርበኞች ግንባር ብሎ ማንም ተቃዋሚ ሳይኖር እነሱን ያደራጀና የጎሳ ፖለቲካን እንዲቃወሙ የገፋፋ ለኢትዮጵያ አይጠቅምም ያለ እና አሁንም እናየው ነው። ማለትም ይሄ ጊዜው 20-30 ዓመት ቢሆንም አሁንም ይሄ ዘመን የማይሽረው ሁልጊዜም እስካሁን እየተነገረበት ያለው ግን ሊጠፋ ያልቻለ ይሄ ጎሳ ፖለቲካ ነው። እስክንስማው እንደዚህ አድማጮችን ካሊፎርኒያ አካባቢ ኢትዮጵያውያንን ሰብስቦ የተናገረውን ሁለተኛውን ክፍል።
እሺ
ላጫውታችሁና ኋላ በጥያቄና መልስ ጊዜ እንወያይበታለን። ግዴላችሁ ምንም አይነት ጥያቄ ቢኖር ደስ ብሎኝ ይመልሳሉ። ብቻ ደሞዝ ምን ያህል ነበረ ናሳ ስትሰራ አትበሉ። እሱ የሚስጥር ጉዳይ ነው። እና ቀደም እንዳጫወትኳችሁ ግዴላችሁ እኔ ዛሬ እናንተን አክብሬ ነው ለበስኩት እንጂ ይላል እኮ የድሮ ዘፈን ተዛይላችሁ መሰልጠን መሻሻል ተገቢ ነው ባለም ባምሮ ነው እንጂ በልብስ እኮ አይደለም አይደለም እና እንደውም ምሳሌም ይሰጠናል ዘፋኙ ጎበዙ ለምሳሌ ህንዶች እጅግ ሰልጥነዋል አሁን እኮ ለምን ሊገዙ ነው አይደል እንዴ እየገዙ እጅግ ሰልጥነናቸው አልተከላከለም ከሌላ ባህላቸው ልጆች ሶስት ልጆች አሉ ሳስተምራቸው አይ አዝ አ ፓረንት ላቸው ኢትዮጵያ ሙስጂ ትንሽ አስጎብኝቼ ነበር በዘመዶች የረጠው እና እንደ ወላጅ እኔ እናንተን ስሩን ግንዱን አመጣጡን እንጂ ኋላ መፈርጠታችሁን ሁኔታ ህሊናችሁ እግዚአብሔር ይወቅሳችኋል ወይም ይባርካችኋል ምርጫው ግን የእናንተ ዛሬ ኢትዮጵያውያን መሆናችን የት ቦታ እንደምንኖር ምርጫው የኛው ካለፈው መማር አለብን ዛሬ አረመኔው ወያኔ ግዴላችሁም የዛሬ 4 አመትም እንደዚያው ነው ያልኩት አረመኔው ወያኔ ማለት ፈሪሃ እግዚአብሔርነት ኢትዮጵያዊነት ስለለለበት ነው ማለት በዚያ ሜጀርመንት የካራክተር ኳሊቲስ ኦፍ አን ኢትዮጵያን ነው ያልኩት እነዚያ ነጥቦች ያ የለለበት ሰው ኢትዮጵያዊ ነኝ አይልም ለዚህም ነው መለስ ዜናዊ ኢትዮጵያንም ሰንደቅ አላማ የሚያቋሽሸው የሚሰርቀውም የሚዋሸው ኢትዮጵያዊነት የለም እዚህ ላይ ስህተት እንደሆነ የጻፍኩት እንድታስረዱኝና እንድንወያይበት እፈልጋለሁ ምንድን ነው ኢትዮጵያውያን ካለንበት ትልቅ ሰቆቃ ሁኔታ great crisis ዛሬ ምንም አይነት ጋዜጣ 10 ጊዜ ስለ ፖለቲካ ስለምን ቢጻፍ ደስ አይለኝም ኢትዮጵያ ትልቅ ችግር ላይ ነች ፈረንጆቹም ሲጽፉ አውሮፓኖች ይሁኑ አሜሪካኖች አብረን ሰርተናል እናውቃቸዋለን አስተሳሰባቸውንም እናውቃለን ጠምዝዘንም ማስተካከል ይቻላል በእውነቱ ይሄንን ስላችሁ አንዳንድ ነገር ኳንቲፋይ ማድረግ ይችላልው ግን ስለ ራሴ ባልናገር ስለ ኢትዮጵያ እንነጋገር አሁን እና ምንድነው እነሱ ኢትዮጵያ አት ግሬት ክራይሲስ ብሎ መጻፍ ነበረባቸው 42 43 ተማሪዎች ተገደሉ ብሎ የናንተ ጎረቤት ዚ ሲኤንኤን እናንተን መውቀሴ አይደለም እናልባት በእጃ ዙሩም መውቀሴ ሊሆን ይችላል እና ምንድነው ሲኤንኤን 43 ኢትዮጵያ ዩኒቨርሲቲ ተማሪዎች ሲገደሉ ሲኤንኤን አልተናገረ የናንተ ጎረቤት አውሮፓኖችም አሜሪካኖችም አሁንም ሚሉት ኦፖዚሽን ፓርቲዎች ቅንጅትም ከወያኔ ጋር ተቀላቅላችሁ ወያኔ ያው የበላይ ሆኖ አብራችሁ ፓርላማ ገብታችሁ ስሩ ነው ሚሉት ግን እኛ ኢትዮጵያውያን መቀመጫችን የት እንደሆነ ተገንዝበን ለነሱ በልዩ ዘዴና ጥበብ ማስረዳት አለብን ለዚህ ነው ዋናው የፖለቲካ ፕሮግራማችን ጥበብን በመመርኮዝና ፈጣሪ አምላካችንን እግዚአብሔርን በማክበር በመተማመን በጀግንነት መንፈስ ኢትዮጵያን ነጻ ለማውጣት ቁራጥ ልጆቿ ተነስተናል ያልነው በዚህ ምክንያት ነው ወንድሜ ቀደም እንዳጫወታችሁ አቶ እንደሻ በእውነት ይሄንን ስብሰባ ተሯሩጦ አደረጃጅቶ ወንድሞቹን እነ ዶክተር ተዘራን እዚ ያላችሁትን ሁሉ ሴቶች ወንዶች ወንድሞቻችን ሁሉ አበረታቶ ይሄንን ስብሰባ ስለጋበዘ ደሞ ትልቅ ምስጋና አቀርባለሁ ቆራጥ ኢትዮጵያዊ እሱ ቆራጥ ኢትዮጵያዊ ባይሆን እንፋጃለን በዚህ በጠባዩ ግን በእውነቱ እኔ ከሱ ብዙ እየተማርኩኝ ነው ትምርት አልቀም ግን እንዲህ ያለ ጎበዝ ኢትዮጵያዊ እንደ ዶክተር ተዘራ እንደ ባለቤቱ እህቴ ፀሐይ ወይዘሮ ፀሐይ እናቶ አሸናፊ ይታሉ አቶ አሸናፊ ባለቤቱ ወይዘሮ ዘለቃ ዚነች እና ግድል እንፈልጋለን የት ሊሄድ ነው እና ምንድነው እንዲህ ያላችሁ ኢትዮጵያኖች እዚህ በሚሊተሪ ሙያ ብዙ ኢትዮጵያን ያገለግላችሁ በጦር ሰራዊትነት በአየር ኃይል በእነሱ ምንና ከብራችሁ ሰዎች አላችሁ በትምህርትም በልጅ ልዩ ሙያ ሁሉ ኢትዮጵያዊ ናችሁ መጀመሪያ ራስን ነጻ አውጥቶ ማለት ቤተሰብን አስተዳድሮ ዘመድን በመርዳት ኮሎኔሎች ጀነራሎች ሻለቆች ብዙ አላችሁ ተሰዳችሁ እምትኖሩ ያ አግባብ አለመሆኑንና በሀገራችን ውስጥ ደግሞ ዘፋኙ ሻምበል በላይ ታሪክ ፍረደናል እኔ ምለው ደግሞ እናንተ ፍረዱ ነው ማለት በእውነቱ ዛሬ እኔ ጥሩ የኢትዮጵያ ልጅ ነኝ ታዲያ ሰባተኛ ወገን ልታደርጉኝ ነው በተዋረድ አንደኛው ወያኔ እና የሱ ባልደረቦቹ አንደኛ ዜጋ የኢትዮጵያ ሁለተኛው ሆዳሞቹ እነሱ ምን ይባላሉ መሰላችሁ በኮሙኒዝም በማኦይዝም ትንሽ ማጥናት ነበረብኝ ጠላት ሲኖር የጠላትን ፍልስፍና በደንብ ካላወቃችሁ ድካሙን ብርታቱን ሳታውቁ አትታገሉት አይደለ እኔ ስፔስ ሳይንስ ሪሰርች ሳደርግ ለሀገሬ ሪሰርች ማድረጉ አግባብ ነው አይደለ እና እነ መለስ ዜናዊ እነ ኢሳያስ አፈወርቂ እና ባልደረቦቻቸው ከሃዲዎቹ በሙሉ በማኦይዝም ኮሙኒዝም ፎር ዘ ፎር ኤሴይስ ኦፍ ማኦ ዘ ዳይዳክቲክስ ኤሴይስ ዘ ፎር ኤሴይስ ኦፍ ዳይዳክቲክስ የሚባል ፍልስፍና ደቀ መዛሙርት ናቸው እነሱ ደግሞ የሚሉት ምንድነው እግዚአብሔር የፈጠረን ሰዎች አይደለንም ምንድነን biological elements ነን disposable at the discretion of the head of the state መለስ ዜናዊ you understand not created by god you are just a biological element በዚያ ምክንያት ነው ይሄ የሰብአዊ መብት የhuman rights watch ቅብርት ሴ ብሎ ከኒውዮርክ ቢጽፈው ከጀኔቫ ዋጋ የለው እሱ እንደዋሸ ይኖራል ምክንያቱም ሰውን ሰው አርጎ አያይም ፈጣሪን አያምንም አመጣጣችን ከየት እንደሆነ አያውቅም ትውልድን ወጣት እኔ ምለው ደግሞ እናንተ ፍረዱ ነው ማለት በእውነቱ ዛሬ እኔ ጥሩ የኢትዮጵያ ልጅ ነኝ ታዲያ ሰባተኛ ወገን ልታደርጉኝ ነው በተዋረድ አንደኛው ወያኔ እና የሱ ባልደረቦቹ አንደኛ ዜጋ የኢትዮጵያ ሁለተኛው ሆዳሞቹ እነሱ ምን ይባላሉ መሰላችሁ በኮሙኒዝም በማኦይዝም ትንሽ ማጥናት ነበረብኝ ጠላት ሲኖር የጠላትን ፍልስፍና በደንብ ካላወቃችሁ ድካሙን ብርታቱን ሳታውቁ አትታገሉት አይደለ እኔ ስፔስ ሳይንስ ሪሰርች ሳደርግ ለሀገሬ ሪሰርች ማድረጉ አግባብ ነው አይደለ እና እነ መለስ ዜናዊ እነ ኢሳያስ አፈወርቂ እና ባልደረቦቻቸው ከሃዲዎቹ በሙሉ በማኦይዝም ኮሙኒዝም ፎር ዘ ፎር ኤሴይስ ኦፍ ማኦ ዘ ዳይዳክቲክስ ኤሴይስ ዘ ፎር ኤሴይስ ኦፍ ዳይዳክቲክስ የሚባል ፍልስፍና ደቀ መዛሙርት ናቸው እነሱ ደግሞ የሚሉት ምንድነው እግዚአብሔር የፈጠረን ሰዎች አይደለንም ምንድነን biological elements man disposable at the discretion of the head of the state malas zenawi you understand not created by god you are just a biological element bezia mekniat no ihe yesabawi mabit ye human rights watch qibrit se blo ke new york bitsefaw ke geneva waga yello እሱ እንደዋሸ ይኖራል ምክንያቱም ሰውን ሰው አርጎ አያይም ፈጣሪን አያምንም አመጣጣችን ከየት እንደሆነ አያውቅም ትውልድን ወጣት ይሁን አሮጊት ሽማግሌ ይሁን እናት አያከብሩም። ምክንያቱም እነሱ ዛሬ ተጠቅሜ አላምጪ የምጥላቸው ባዮሎጂካል ኤሌመንትስ ናቸው። ዛሬ ከኔ ጋር ይታገላል እነ ሰያ አብርሃ ባዮሎጂካል ኤሌመንት ስለሆነ እስር ቤት ይገባል። እነ ክንፈ ትንሽ አስቸጋሪ ስለሆኑ የጸጥታ አስከባሪዎች ባዮሎጂካል ኤሌመንት ናቸው፣ ተጠቅመንባቸዋል ችግር እንዳያመጡ ከኋላ ጭንቅላታቸውን። ይሄ ነው የጎሳ ነገር ብቻ አይደለም፣ መመራመር ይኖርብናል። ግን የት ነኝ እኔ ብሎ ራስን መጠየቅ ደግሞ ያስፈልጋል። በእውነት ብዙ የፖለቲካ ድርጅቶች ይህንን ሁሉ አድሬስ ያደረጉ ይመስለኛል። በኢትዮጵያ ብሔራዊ አንድነት ግንባር ግን ሁለገብ ትግል ያልነው በታሪክም በኢትዮጵያዊነትም ፈሪሃ እግዚአብሔርም ያው እንዳልኳችሁ ሁሉንም ቀይጠን ግን በጀግንነት ከሀ እስከ ፐ ባለው የትግል ዘዴ ወታደራዊም ቢሆን ተማራዊ የሆነ ነገር ምሁርም ይሁን ገበሬ እንደውም በዚያ መከታተልና ኢትዮጵያን ነፃ ማውጣት አለብን። የኢትዮጵያ ሁኔታ ሰብአዊ መብትን ለማግኘት ከመለስ ዜናዊ ጋር ቁመህ ከተከራከርክ መለስ ዜናዊን አላወቅከውም ማለት ነው። እግዚአብሔር ባርኮኝ በስፔስ ሲስተምስ ኢንጂነሪንግ ብዙ አስተምሬያለሁ ዩኒቨርሲቲ ውስጥ። ህንዶችም ጋብዘውኛል እጄ እንዳስተምር ህንድ አገር። ድሮ ሃይ ስኩል ጅማ ህንዶች ያስተምሩኝ ነበር፣ ይሉ ነበር ስታንድ አፕ ኦን ዘ ቤንች ኤንድ አንሰር ማይ ኩዌስችን። እና እኔ በእነሱ ቤት ቅጣው እጅጎ አልነበርኩም። ነምበር 24 እና ጅማ ስንስቅ ነው ያደግ ነው። አሁን የህንድ ስፔስ ኢንስቲትዩት ናና አስተምር ሲሉኝ እኔ ትግል ላይ ነኝ፣ እሱ ኋላ የምንታገልበት ጉዳይ ይሆናል በማለት በዓለም ካሉት ስፔስ ሳይንስ ሪሰርች እና የሲስተምስ ኢንጂነሪንግ ኤክስፐርትስ እግዚአብሔር አንድ ትንሽ የቦንጋ ልጅ የኢትዮጵያ ልጅ በላይ ኤክስፐርት ሁኜ እንዳገለግል መርጦኝ የ2.5 ማለት 2.5 ቢሊዮን ዶላር ፕሮግራም በናሳ ሳይንቲስቶች እና በአውሮፓን ሳይንቲስቶች መሀል በጀት ይዤ ሁለት የተለያዩ ስፔስ ክራፍት እዚህ ፊዚክስ ምናምን የምትወዱ ሰዎች ካላችሁ የሶላር ፖላር ፊኖሚኖሎጂ የኮሮና ፊኖሚኖሎጂ እንድናጠና አድርገናል ሰክሰስፉሊ። ከዚያ በኋላ ደግሞ የ20 ቢሊዮን ዶላር ቺፍ ሲስተም ኢንጂኒየር ን ፕሮግራም ኦፊሰር ሁኜ አገልግዬ ከዛ በቃኝ ትግል ውስጥ መግባት አለብኝ ወገኔ የተጎዳ ብዬ ነው ሄድኩት። ይህንን ደግሞ ዛሬ ኢትዮጵያዊ ሁለገብ ትግል ይኑር ብሎ ቢመጣ ባይመጣ አይደንቀኝም። እኔ ብቻ በኢትዮጵያዊነት ወንድሞቼ እህቶቼ የሆናችሁትን ይዘን መጓዝ ነው በሁለገብ ትግል። ምክንያቱም ታሪክን ማጥናት ያስፈልጋል።
በጣም ሰዊት በጣም ቅን የሆነ ሰው ነው። በተለይ ምናልባት ይሄ ከፍተኛ ለወደፊቱ የሚመጣው ትውልድ ምሳሌ የሚሆን ነው። በተለይ ደግሞ ደጋግሞ የተወለደበትን ቦታ ይጠቅሳል ቦንጋን። እና ለወደፊቱ ምናልባት አለ አይደለም እንደ ሚጎበይ ቦታ ቢሆን ይሄን ነገር አለ አይደለም ያስፈልጋል። የተማረበትን ትምህርት ቤት እንደዚሁ በሱ ስም ብዙ ነገሮች ቢቋቋሙ ጥሩ ነው ለኢትዮጵያን ምናልባት ለወደፊቱ ያደርጋሉ ብዬ ገምታለሁ። እንዴት ነው አንቺም እንዴት ታያለሽ? እንግዲህ የቅጣው ጅጉን የሊቁን ቅጣው ጅጉን ቃለ ይሄን እንትን ንግግር ሰምተሻል ሁለት ቀናት?
አዎ አድማጮቻችን እንግዲህ እንደምታስታውሱት ባለፈው ጊዜም ክፍል አንዱን አዳምጠናችሁ ነበር። አሁን ዛሬ ሁለተኛውን ክፍል ነው። ይህ ታዋቂ ሊቅ ኢትዮጵያዊ ብዙ በህይወቱ ሳይገፋበት ህይወቱ አልፏል፣ ግን ታሪኩን ማወቅ አይከፋም ብለን ነው ዛሬ የሚያጫወትንላችሁ። ደግሞ ሌላም ባለፈው ፕሮግራማችን የጀመርናቸው ሌሎች ፕሮግራሞች አሉ። አንድ ሙዚቃ እናጫውታችሁና ወደዛ ደሞ እንወስዳችኋለን።
KFAI comes from the Cedar Cultural Center presenting Summer at the Cedar 2025. Summer at the Cedar is a series of free outdoor evening concerts on the Cedar Plaza every Wednesday from July 9th through August 20th. For the first concert of the series, the Cedar presents Sin Cane. Sin Cane fuses elements of electronica, reggae, free jazz, and funk rock to create a sound that is exclusively his. His seventh full-length album release is 2024's We Belong. More information for Summer at the Cedar presenting Sin Cane can be found at thecedar.org.
ሚካኤል ባለፈው ፕሮግራማችን ደግሞ አንድ ሁለተኛውን ክፍል እናሰማለን ብለን ቃል የገባነው ነበር። እሱን አሁን እና አድማጮቻችን እናሰማቸው።
አዎ ትክክል ነው ሰዊት። ይሄ እንግዲህ አሁን እንደምናውቀው ለ6 አመታት ኢትዮጵያ ውስጥ አሁን የእርስ በርስ ጦርነት እየታመሰች ነው። በሺዎች የሚቆጠሩ በመቶ ሺዎች የሚቆጠሩ ሰዎች ተፈናቅለዋል ሞተዋል። እና ይሄን በተመለከተ እንግዲህ አቶ ታዬ ደንዳ ስለ ጠቅላይ ሚኒስትር አብይ አህመድ ነው። ምክንያቱም ማወቅ ያስፈልጋል እንደዚህ አይነት መሪ ማረጋጋት ያልቻለ መሪ ስለሆነ። ታዬ ደንዳ ማለት እሱም ንጹህ ነው ማለት አይደለም፣ አብሮ ይሰራ የነበረ ነው። ግን በመካከሉ ተጸጽቶ ስለ ይሄን ያሰማናል ማለት ነው። እስኪ እንስማው ሁለተኛውን ክፍል።
ይቻለ ገምግሞ አንስተዋል። ያው የተነሳው ከህወሓት ስለሆነ ሰው መስማት አልቻለም። ህወሓት በተቃራኒ ሲናገር ሊጂቲመሲው ስለሞተ አብዛኛው የተረዳው ይሄ ሰውዬ ጠንካራ ሳይሆን አይቀርም፣ ለዚህ ነው የጠሉት አይነት ነገር ነው የተወሰደው። እና ይሄ ሰውዬ ኮምፒተንሲ የለውም ፕሮፌሽናሊ ራሱ። ሊደርሺፕ ምንድን ነው? የወደቀብኝ ኃላፊነት ቁመቱና ወርዱ ምን ያክል ነው? ይሄንን እንዴት ነው መወጣት የሚችለው የሚለው ይሄ ነበር አንደርስታንድ። ይሄ ይሄን አንደርስታንድ አለማድረግ ምንም ችግር የለውም። በጣም ጀኒውን የሆኑ አማካሪዎችን አቅርበን ማሰራት ይችላል። ሁሉንም ነገር ማወቅም መስራትም አይጠበቅብህም። እና ኢኮኖሚውን በኢኮኖሚስት በኩል ፖለቲካውንም ፖለቲካውን በሚያውቁ ሰዎች በኩል ሴኩሪቲውንም በዛ በኩል ማየት ይችላል። ዲፕሎማሲውንም እንደዛ። ነገር ግን ምንድን ነው ይሄ ሰውዬ እዚህ ጋር ደግሞ ኢንፌሪየሪቲ ኮምፕሌክስ አለበት ማለት ነው። አያውቅም፣ ግን እንደማያውቅ እንዲታወቅበት አይፈልግም። ያንን ለመሸፈን ከሰዎች የሚሰጠውን ሜትር ይንቃል። እኔ እኮ ከሁሉም በላይ ነኝ። ኢዳም እንዳዳንድ ትዝ ይልሃል፣ እኔ ትንሽ መወለድ ከነበረብኝ ጊዜ ትንሽ ቀድሜ ምን ነው የተወለድኩት ይላል አሉ። ዚስ ኢንፌሪየሪቲ ኮምፕሌክስ አለ ከሰው ጋር። በተለይ በተለይ ደግሞ በእውቀት በሞራል ከኔ ይሻላል ከኔ ይበልጣል የሚለውን ሰው ሲያይ ቅናት ውስጥ ይገባል። በጣም ይፈራል፣ ይጠላል። እሱ የሚፈልገው ምንድን ነው? ጭብጨባ ነው። በቃ ትችላለህ፣ አንተ ጀግና ነህ፣ እንዳንተ ማን አለ የሚል አይነት ድምፅ እንጂ እዚህ ጋር እኮ ልክ አይደለም፣ በዚህ አስተካከል የሚለው ነገር ይወገዋል፣ ይጎውን ማለት ነው። በሌላ ገጽታ ደግሞ ሰው ሞተ፣ ኖረ፣ ተፈናቀለ ምናምን ይሄ ሞራሊቲ የሚባል ነገር ስብዕና የሚባል ነገር ደግሞ ፈጽሞ አልፈጠረበትም ማለት ነው። ሶ ይሄ ሳይታወቅ በድንገት በወቅቱ የነበረው ፖለቲካ ህወሓት ላይ የነበረው ከፋ ጥላቻ እና ከህወሓት በኋላ እንዴት ነው ማን ነው የሚለው ነገር በትክክል ሳይታሰብ በዛች ቀዳዳ ሾልኮ ገባና አሁን ለመጣንበት መከራ ዳረገን ማለት ነው ፐርሶናሊቲ ይሄ ነው።
ታዬ ምናልባት አንተን ጨምሮ ሌሎችም በዙሪያው የነበራችሁ አሁንም በዙሪያው ያሉ ሰዎች እየሆነ ያለው የጥፋት እንደሆነ እየተደረገ ያለው ለሀገሪቱ በጣም አደገኛ እንደሆነ ሳይረዱት ቀርተው ነው ወይ? ካጠገቡ ተው የሚል ሰው እንዲጠፋ ከአማራው ብልጽግናም ሆነ ከኦሮሚያ ብልጽግናም ሁሉም ተስማምተው በሚደረገው ነገር ሁሉ ፈልገው በአጠቃላይ ነው አብይ የሚያደርገው ነገር ልክ ነው ብለው ተቀብለው ነው? በዙሪያው አንድ ሰው እንኳን ይጥፋ ይሄ ልክ አይደለም ግድ የለም ይሄን ነገር እናስተካክሎ የሚል ሰው እንዴት ይጠፋል ካጠገቡ?
በእርግጥ ይሄ ግራውንድ ወርክ የተሰራው 2011 ፓርቲዎች እኛም ኦዲፒ ስንመሰርት በኦሮሚያ ክልል አማራ አካባቢ ብቻ ነው ራሱን በተማረ አቅም ያለው ገንብቶ የመጣው አዴፓ ማለት ነው። ኦሮሚያ ላይ በጣም ትልልቅ ሰዎችን ሞራል ያላቸውን እሱን የሚያውቁትን ይሄ ነገር ልክ አይደለም ብሎ መናገር የሚችሉትን ኦዲፒ ሲመሰረት ነው ያጠፋቸው። ባይዘው ቀደም ብሎ አሁን እነ አባዱላን ኢቨን ግርማ ብሉ እሱ ያው ትንሽ ለስላሳ ነው፣ እነ ሱሌማን ደደፈውን፣ እነ አብዱልአዚዝ መሐመድ ኦሮሚያ ክልል ምክትል የነበረው፣ እነ ድሪባ ኩማን፣ እነ አምባሳደር ደግፌ ቡላን በጣም ጠንካራ የኦዲድ ሰዎችን የመታው ያኔ ነው። ኢቨን ጣባ ደበሌ ጭምር እነ ሰለሞን ኩቹ የሚባሉ ከነ ሳሞራ ጋር ፊት ለፊት ልክ አይደለም ተብሎ መነጋገር ሲችሉ የነበሩ ሰዎች በጣም በርካታ የኦህድድ ማዕከላዊ ኮሚቴ የነበሩ ከሱ በትግልም በምንም የሚበልጡ ሰዎችን መጥቶ ግማሾቹን በምርጫ እንዲወርቁ አድርጎ ግማሾቹን ደግሞ በክብር ተሸኝታችኋል ብሎ ያኔ ነው የመጣው። ሶ የገቡት ምንድን ነው በጣም ናይቭ የሆኑ በወጣት ስም ምንም የማያውቁ በኋላ ሲፈተሹ ስማቸውን ራሱ በትክክል የማይጽፉ በርካታ የማዕከላዊ ኮሚቴ አባል ሆኗል። በኋላ ደግሞ ያው በወቅቱ ለህዝብ ግንኙነትም ተብሎ ለፐብሊክ ኢሜይ ተብሎ የገባን እኔም ነበርኩ፣ ምልኬሳ ነበረ፣ ሌሎች ነበሩ፣ ለማም ነበረ፣ ይሄ ደግሞ ነወርቅንም፣ እነዚህን ደግሞ በኋላ በጠረባ ወጥቶ አስወጣ ከኦሮሚያ ክልል። አዴፓ ማዕከላዊ ኮሚቴ ተደራጅቶበት 30 ሰው በብልጽግና የመጀመሪያ ጉባኤ ላይ በዚህ በቴክኖሎጂ ምናምን ተብሎ ግማሹ እንዳይጠቆም ተደርጎ ክልሉ ላይ ከአገኘው ተሻገር ጋር ተሻርኮ ከነሰ ተመስገን ጥሩኔ ጋር ተሻርኮ አቅም ያላቸውን ፖለቲካ የሚገባቸውን የሚተነትኑትን ልክ አይደለም መስመር ይሄ ነው ይሄ አይደለም ማለት የሚችሉትን 30 ሰው መጋቢት 2014 መጥቶ አስወግዳቸው። በደቡብ ክልል ቀደም ብሎ ያው ከነ ሙፈሪያት ጋር ሆኖ ሙፈሪያት በፊትም የነ ቲፒኤልኤፍ ተላላኪ ነበረች፣ እነሱ ሲሄዱ ወደሱ መጣች። ከዛ ጋር ሆኖ እዛም ያለውን ኃይል በዛ ልክ እንዲመጫች አደረገ። የክልሎቹም ሴስ ብልት ምናምን አስጠንቶ ደከም ደከም ያሉ ሰዎች እንዲመጡ አደረገ። ኦፍኮርስ ዋናው ስራው አማራና ኦሮሚያ ላይ ስለሆነ ሌሎቹ ለስልጣኔ ማስጊ ስላልሆኑ እና ያው ዳር ሆኖ ነው የሚመለከቱት። አሁን እዛ አካባቢ የሚገኙ ሰዎች አንደኛ ራሳቸው ያለውን አደጋ ስንቱ ነው የሚረዳው፣ ያንን የመረዳት አቅሙ ሳለ ወይ የሚል ጥያቄ አንዱ እሱ ነው። ሁለተኛ ምን ያደርጋል እነዚህ ሰዎች በተለያየ መንገድ ሰንሰለት ውስጥ ያስገባል፣ ወይ በሌብነት ወይ በሴትና በወንድ ምናምን እንትን አድርጎ በጣም ብዙ የሰራቸው እንትኖች አሉ ማለት ነው። ሶ ሰው ሞራሊ እዛ አካባቢ ያለው ሞራሊ ተሸማቆ እሱ የሚናገረውን ከማጨብጨብ ውጭ ወደ ሌላ አቅጣጫ መሄድ እንደማይችል እንዲያስብ አድርጎ አስሮታል። አንዳንዱ ደግሞ ያው እንግዲህ በጣም ጥቂቱ ከዚህ የሰንሰለት ውጭ የሆነ ያልሰረቀ ቤት የሚሰጠው መንግስት ነው፣ አሁን የሚኖረው በደሞዝ ነው እና ይሄን ነገር ቢናገር ይባረራለሁ፣ ሲባረር ደግሞ የት ይወድቃለሁ የሚል ስጋት ደግሞ አለ ማለት ነው። ያኔ እኔን አስሮ እኔን ልጆች ከቤት አውጥቶ መንገድ ላይ በተነው በዋናነት እኔን ጉዳት ብቻ አይደለም ባይዘዋል፣ እዛ ውስጥ ለቀሩት የምትሆኑ
ሰዊት ይሄ በጣም የሚገርም ነው፣ መደመጥ ያለበት ነው። ሌላውንም ክፍልም ቀሪውንም እናሰማለን። ዋናው ምንድን ነው ይሄ ውስጥ አዋቂ ነው እና እንግዲህ ለሁሉም ሰው እንግዲህ ጠቅላይ ሚኒስትሩን በዚህ በቅርብ ጓደኞቹ ሲገመገም ምንድን ነው የሚለውን ማወቅ ጥሩ ነው። ከዛ በኋላ እንግዲህ የራሳችን እሱ የሚናገረው የሰራው ስራ አለ፣ የሚናገረው ንግግር አለ፣ ያን ተከታትሎ መፍረድ ይቻላል ማለት ነው ከሌላ አቅጣጫም። እና ይሄ እንግዲህ አቶ ታዬ ደንዳ እስከ ተወሰነ ጊዜ ከእነሱ ጋር አብሮ የሰራ ነው። እሱም እንትን ነው ማለት አይደለም፣ ከደሙ ንጹህ ነው ማለት አይደለም። በዚህ በጎሳ ፖለቲካ ውስጥ መጀመሪያ እስከ ህወሓት አማራ ክልልን በአማራ ክልል ጦርነት በከፈተ ጊዜ እሱም ያው የጎሳን ፖለቲካ ሲያራመድ የነበረ ነው አቶ ታዬ ደንዳ ማለት ነው። ግን መጨረሻ ላይ ተጸጽቶ አሁን ይሄን ማድረጉን አላ አይደለም ለሌሎች ምሳሌ ሆናል ላለው ምን ታያለሽ ሰውታኝ?
በተቻለ መጠን የከሱ ካለው መንግስት ጋር ሆነው እየሰሩ ያሉና የሚናገረውን የሚያርገው ነገር በተቻለ መጠን የሚያጋልጡ ሰዎች በተገኙ ቁጥር ለኛ ጥሩ ነው፣ ለህዝቡ እውቀት እንዲያገኝ ያደርጋልና ምንም ክፋት የለውም። ትላንትና ቢበድሉም ወይም አሁን ሳይስማሙ ቀርተው ቢመጡ እኛ ውጭ ሆነን ከምናየው የበለጠ ከውስጥ አዋቂዎች ብንሰማው የተሻለ ነገር ነው እና እንደዚህ ከአምሯቸው ተመልሰው የሰሩት ነገር ጥፋት እንደሆነ አውቀው ቢመጡና ወደ ህዝቡ ወደ አንድነት ወደ ኢትዮጵያዊነት ቢመጡ ደስ ይላል። ምንም ክፋት የለውም ነው ምለው እኔ። አንድ ሙዚቃ እናዳምጥና ሰሞኑን ኢትዮጵያ ውስጥ ስለሚወራው በኢትዮጵያና በኤርትራ መካከል ሊደረግ ይችላል ስለ የተባለ ስለሚፈራው ጦርነት እናወራለን። አድማጮቻችን ከዚህ ቀጥሎ ደግሞ በኢትዮጵያ ውስጥ በተለይ በአሁን ሰዓት በኢትዮጵያና በኤርትራ መካከል ሊጀመር ይችላል ተብሎ እየተፈራ ስላለው ጦርነት ለመነጋገር ነው። ዶክተር ኃይሌ መስመር ላይ ያሉ። ዶክተር ኃይሌ ያዳምጡኛል?
ያዳምጡኛል?
እሺ፣ እግዚአብሔር ስጥልኝ መስመር ላይ ስለመገኘቶት። እንግዲህ ሚካኤል
ኢንተርናት ፋርማሲ
ሬዲዮ ነው ናጥፎት።
ያዳምጠነው?
እሺ፣ እንግዲህ ሁላችሁ በአድማጮቻችን ሳትሰማው። ዶክተር ኃይሌ ያዙልኝ። እሺ፣ ያዳምጡኛል? ዶክተር ይሰማዎታል? እኔ ይሰማኛል። ዶክተር ይሰማዎታል? ሄሎ። እሺ፣ ከዶክተር ኃይሌ ጋር እንመለሳለን። ይሰማዎታል? ዶክተር ይሰማዎታል?
ሄሎ፣
ይሰማዎታል? እሺ፣ አልተሰማቸውም። እስቲ አስተካክለን እንመጣለን እሱ ላይ። ሚካኤል፣ እንግዲህ አድማጮቻችን ሰሞኑን የሰሙት ነገር ቢኖር በኢትዮጵያና በኤርትራ መካከል ይደረጋል እየተባለ የሚፈራ ጦርነት አለ። ስለ እሱ እስቲ ትንሽ።
አዎ፣ ይሄ በጣም የሚገርም ነው። ለኢትዮጵያ ሕዝብ ምንም የማይጠቅመው ነው። ምክንያቱም በአሁኑ ወቅት መከላከያ ኃይሉ የአማራ አራቱን ክፍለ ሀገራት ወሮ በከተማም በገጠርም ህዝቡን ያስጨነቀ ነው። ሰላም ተጣበት ነው ወቅት ነው። ትምህርት ቤት በሙሉ አቅማቸው ተማሪዎች አይማሩም። የመንግስት መስሪያ ቤቶች እንደዚሁ ከቦታ ቦታ መዘዋወር በጣም አደገኛ ነው እና ይሄ ባለበት ወቅት እንግዲህ ይሄ ምናልባት የኢትዮጵያን መንግስት የሚገፉት ኃይሎች ሊኖሩ ይችላሉ፣ ወደብ ያስፈልጋችኋል ተብሎ ነው እንግዲህ አሁን ለኢትዮጵያኖች እየተነገረ ያለው። ይሄም ቢሆን ኑሮ በፊት ከ30 ዓመት በፊት ለኢትዮጵያ ያን ወደብ የኢትዮጵያ መንግስት በዛን ጊዜ ህወሓት ቢቆጣጠረውም የዛን ጊዜ በተከራከሩ ነበረ እና አሁን ሁሉ ነገር ከተረሳ በኋላ እንደገና ኢትዮጵያን ውስጥ ያለውን ችግር ለማስረሳት እና ትኩረቱን ወደ ሌላ ለማድረግ ይሄን ጦርነትን ይደረጋል ወደብ ያስፈልገናል የሚለው ነገር ለኢትዮጵያ ህዝብ የሚጠቅመው ነገር አይደለም። የውጭ ኃይሎችን ምናልባት ፍላጎት ለማሟላት የሚደረግ ነው። ለኤርትራም ህዝብም ለኢትዮጵያም ህዝብም የሚጠቅም አይደለም። ሁለቱ ህዝቦች የሚያስፈልግ ከሆነ በስምምነት ወደውን ኢትዮጵያ ህዝብ ሊጠቀም ይችላል። በፊትም ማድረግ ይችላል ነበር፣ ግን አሁን ያ የሆነበት ምክንያት ምንድነው? በአካባቢው እንደምናውቀው በመስራቃው በዚህ በመካከለኛው መስራቅ ከፍተኛ ጦርነት አለ እና ያን ምናልባት እንግዲህ ጠቅላይ ሚኒስትር አብይ አህመድ የሚነገረውን መስማት አለበት። ምክንያቱም ጦርነት መሳሪያ መግዛት አለበት። ይሄን በአገር ውስጥ ያለውን በተለይ በአራቱ አማራ ክፍለ ሀገራት ያን ለመቋቋም መሳሪያ መግዛት አለበት። መሳሪያቸውን እያስረከበው ነው እና ስለዚህ ገንዘብ ያስፈልገዋል እና ያን ገንዘብ ደግሞ ሊሰጡ የሚችሉት የውጭ አገሮች ናቸው። እና እንደዛ ነው የሚመስለው። ኢትዮጵያ ህዝብ አይጠቅመውም፣ ግን ምናልባት ግፊት ካለበት የጦርነት ሊካሄድ ይችላል። ግን ለሁለቱም ህዝቦች ጥሩ አይመስለኝም ሰዊት።
እሺ ዶክተር አይሌ ያዳምጡኛል?
እሺ
እግዚአብሔር ይስጥልኝ ጊዜውን ወስዶ ስለመጡ። እና እንግዲህ አሁን እንደሰሙት እያወራን ያለ ነው ኢትዮጵያና ኤርትራ ከሰሞኑ ጦርነት ሊጀምሩ ይችላሉ እየተባለ እየተፈራ ነው። እንደው ስለሱ የሚሉት አለ?
አይ ጥሩ ነው። አሁን ሚካኤልም ጥሩ በጣም ጥሩ አድርጎ ገልጸውታል። ይሄ እኔ ትክክለኛ ነገር አይደለም በጭራሽ። ምክንያቱም ለመጀመሪያ ጊዜ ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አስመራ ደርሶ ሲመለስ እንዴት ነው ሲባል ምንድን ነው ይሄ ግን እስቲ መልካም ግንኙነት ጀምረናል እንደዚህ እንደዚህ አላለም። ምንድን ያለው ጨርሰናል፣ ሁሉም ነገር አልቋል፣ ሁሉም ነገር ተፈጽሟል፣ አንድ ሆነናል፣ ድንበሩ ተከፍቷል፣ ሁሉም ችግር ተፈቷል ብሎ ተናግሯል። ያን ጊዜ እንዴት እንደዚህ ማለት ቻለ? እንግዲያው እውነት ወደ የሚያሳስበው ቢሆን ኖሮ እኔ ምን ብሎ ይህን ተናገረ? ምንም የሰማው ነገር የለም። ግን አሁን ኢትዮጵያን ህዝብ ማስነሳት ሲያስፈልግ ይቺ ወደብ የምትለው ነገር በጣም ህዝቡን ስለሚሰማው በሚል ሰበብ አደረገው። ግን ይሄ አላማ አይደለም። አላማ ቢሆን ነው ከመጀመሪያ እንነገር ነበር። ጭራሽ አላማ አይደለም። የውጭ ኃይሎች በተለይ ምዕራቡ ዓለም እንደገባበት በጣም በጣም ግልጽ ነው። እና ይሄ በዚህ ደግሞ መንገድ ወደበኛ ያገኛለን ብለን ብንሄድ ከፊታችን ያለው ጦርነት ነው። ባለው በሀገሪቱ ችግር ላይ ሌላ ኢኮኖሚ ችግር ነው። የኤርትራም ህዝብ ደግሞ ወንድሞቻችን እህቶቻችን ናቸው። እነሱም መበደል የለባቸው፣ ኢትዮጵያ ህዝብ መበደል የለበትም። በዚህ መልኩ ወደብ አናገኝም። ብናገኝ እንኳን ሁልጊዜ በቋሚነት ጦርነት በመካከላችን ሊኖር ነው ማለት ነው። እና በታሪክም ወደፊት እድሉ ከተገኘ ገልጻል ነው በታሪክም ኢትዮጵያ ወደቧን ለማግኘት አሰብ ውስጥ ወደብ ለማግኘት የሞከረችው ከአሁን በፊት አንድ ጊዜ ቀዳማዊ ኃይለ ሥላሴ ጊዜ እሱም በሰላም የተሞከረው እና ለምን እንደሆነ አሰብ ራሷን እንዴት መጀመሪያ ከኢትዮጵያ እንደወጣችው ታሪኩን አጋጣሚ ሲገኝ መግለጽ ይችላል ነው።
እሺ እናመሰግናለን። ልክ ኖት። በተለይ ዶክተር አብይ የኖቤል ፕራይዝ ያገኙበት ትልቁ ነገር ከኤርትራ ጋር ሰላም ፈጥረዋል ተብሎ ነው እና እንደተባለው በጊዜው ወደብ ያስፈልገናል፣ ወደብ ይሰጠም ተብሎ ጥያቄ አልመጣም። ሰላም ፈጥረናል ተብሎ ተሸፋፍኖ ሰላም ተብሎ ሽልማቱንም አግኝተዋል፣ ሁሉም ነገር ሆኗል። አሁን እንደገና ከስድስት ዓመት በኋላ ተነስቶ ወደብ ይሰጠኝ ማለት በተለይ ኢትዮጵያ ሕዝብ በጣም በኢኮኖሚ ወድቆ የሚበላው አቶ ጦርነቱን በየአካባቢው ተወጥሮ ባለበት ጊዜ ሌላ ጦርነት ከጎረቤት ሀገር ጋር መጀመሩ ምንም የስሜት የማይሰጥ ነገር፣ ትክክለኛ ያልሆነ ነገር እየሆነ እያወቅ ነው። ሁለት ነገር እርስዎ እንዳሉት ነው፣ ሚካኤልም ጠቅሶታል። አንደኛው ህዝቡን ሀሳቡን ለመበታተን ሁልጊዜም ቢሆን ወያኔም ያን ጊዜ የተጠቀመበት የኢትዮጵያ ህዝብ በሀገርና በድንበር ቀልድ ስለማያውቅ ወጣቱን አስጨርሷል። ያኔ ከኤርትራ ጋር በነበረው ጦርነት እንደገና ሁለተኛ ደግሞ የአብይ መንግስት ከትግራይ ጋር በድንበርና የኢትዮጵያ ህዝብ አሁንም በሀገር አይጨክንም ተብሎ ያ ሁሉ ህዝብ አልቋል። አሁን ደግሞ ኢትዮጵያ ውስጥ ያለውን ችግር በሰላም ለመፍታት ከመፍታት ይልቅ ጦርነት በማድረግ ህዝቡን ሀሳቡን አስቀይሮ የጦርነት ነገር ሲመጣ ሀገሬ ሲባል የኢትዮጵያ ህዝብ ወደ ኋላ አይልም ተብሎ እንደገና መጠቀሚያና የኢትዮጵያን ህዝብ መጫወቻ ማድረግ ይመስለኛል ያሁኑ እንደገና የሰውን ሀሳብ ለመቀየርና በአራተኛ ደረጃ ደግሞ ሁለታችሁም ተናግራችሁታል። ምዕራብ ሀገሮች ያቺ እዛ አካባቢ ያለች ቦታ በጣም ቆልፍ ቦታ ስለሆነች መካከለኛውን ምስራቅ ለማጥቃት የሚመች ቦታ ስለሆነ ያንን ለመሸጥም የኤርትራ መንግስትንም ለማጥቃትና ያንን ወደብ ወስዶ የኤርትራ መንግስት እስካሁን ድረስ ከማናቸው ምዕራብ ሀገሮች ጋር አልተስማማ ራሳቸውን ችለው በራሳችን የምንኖር ሰዎች ነን ብለው ነው እየኖሩ ያሉትና የማንም አሻንጉሊት የማንም መንግስት አሻንጉሊት ሆኖ አላየናቸውም እስከዛሬ ድረስ እና ይሄንን ለመጠቀም ይመስለኛል እኔ እንግዲህ እናንተ እንደገና በደንብ አርገን ጠቅላላ አርገን ያስቀመጥነው በሱ መልኩ ይመስለኛል።
ጥሩ ነው ያለችው። እዚህ ጋር እንደገና መጨመር ይችላል?
ይቻላል።
ጥሩ፣ በጣም ትክክል የገለሽ። አንቺ የኖቤል ሽልማቱን በአጋጣሚ አንቺ ማንስ ነሽ ነው በእነሱም ላይ ቢሆን ያን ጊዜ የታየ ነገር ነው። የኖቤል ሽልማቱ በእርቅ በመታረቃቸው ሁለቱ ሀገሮች የመጣ ከሆነ አንደኛው ወገን ብቻ ሽልማቱ የሚያገኝበት ያኛው የማያገኝበት ምንም ምክንያት አልነበረም። እንደውም በዛ ጊዜ ኢትዮጵያና ኤርትራ በፊት ጦርነት አድርገው የተዋጉበትና ባድመ የመሳሰሉ ቦታዎች ብንወድም ባንወድም ያንም ፍርድ ቤት የፈረደው የኤርትራ ነው። ከፈረደ በኋላ እንግዲህ አምጦ ሳይሉ እነሱ በሰላም በትዕግስት እስከ መጨረሻ የቆዩት እነሱ ሽልማት የሚሰጥ ከሆነ እንኳን ቢያንስ እነሱን ማግኘት ነበር። ይሄ ግን እንደምታውቂው የኖቤል ሽልማት ትንሽ በጣም ነጻ የሆነ በጣም በሀቀኝነት የሚሰጥ ነገር ስለማይሆኑ ሁሉ ጊዜ በዛን የተገኘ ያኔም ራሱ ተገልጿል ነገሩ ማለት ነው።
አዎ ትክክል ነው። ሚካኤል ምን ትላለህ እዚህ ላይ?
ትክክል ነው። ዶክተር ሀይሌ ከበደም እንዳሉት ሰውየት አንቺም ቀደም ብለሽ እንደጠቀስሽው ይሄ ያለ አይደለም የውጭ ሀይሎች እጅ ያለበት ነው። የኢትዮጵያ መንግስት ገንዘብ ይፈልጋል። የውስጥ ያሉትን ተቃዋሚዎችን አንገት ማስደፋት ማሸነፍ ይፈልጋል እና ስለዚህ የተባሉትን ነው እየሰሩ ያሉት ነው እንጂ አሁን ግን የኢትዮጵያ ሕዝብ ነቅቷል። በቀላሉ ላይሆንላቸው ይችላል ወይንም ደግሞ መጨረሻ ላይ ወደብ ማግኘቱ ቀርቶ ምናልባትም ለመንግስታቸውም ሊያሰጋቸው ይችላል ሰውት።
አዎ ትክክል ነው። ዶክተር ሀይሌ እግዚአብሔር ይስጥልን። ይህንን አርዕስት ለዛሬ ከመዝጋታችን በፊት የሚሉት ነገር አለ?
እንደች ለመግለጽ ያለ ታሪኩ ቀዳማዊ ስላሴ ራስ ተፈሪ ያሉ ገና ሄዶ ነበር ኢጣሊያ ሄዶ ይህንን አሰብን ከተማውን ሳይሆን ትንሽ ከተማ ውስጥ ወደብ እንዲሰጣቸው ጠይቆ ነበረ። ሌላ አማራጭ የለ በቃ ምንም ምርጫ ሲሆን ምሶልን ደሞ ያኔ እሰጣለሽ ትችላላችሁ፣ ግን ከዛ ጀምሮ እስከ አዲስ አበባ ያለውን መንገድ እኔ ልስራው ብሎስ ጠይቆ የአዲስ አበባ ሲመለሱ ሲያማክሯቸው ይቅርቦት ይሄ ነገር ጥሩ አይደለም ስለተባለ እኔ ቀረው እንጂ ያኔም እንደታስቡ በቃችን ነው የምጨምረው እኔ ላይ ነኝ።
እሺ፣ እግዚአብሔር ይስጥልን። እንግዲህ ይሄ ነገር የሚያልቅ አይመስልም። የሚቀጥለው ሳምንትም ሌላ ነገር ይኖራል፣ እንመለስበታለን። ዶክተር ሀይሌ ስለ ጊዜዎት በጣም እናመሰግናለን። እግዚአብሔር ይስጥልኝ።
እሺ፣ እግዚአብሔር ይስጥልኝ። አመሰግናለሁ።
አድማጮቻችን እንግዲህ አንድ ሙዚቃ እናሰማችሁና ፕሮግራማችን መጨረሻው ደቂቃዎች እየደረሱ ናቸው። ይህንን
I'm going to I'm gonna go to the hospital.